ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ የሚተላለፈው የአማርኛ ፕሮግራም አሁን ጀምሯል። ሰላም ጤና ይስጥልን፣ እንደምን አምሽታችኋል ክቡራትና ክቡራን አድማጮቻችን። ከዋሽንግተን ዲሲ የሰኞ ታህሳስ 22/2012 ዓመተ ምህረት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂት ታየነን ነኝ። ከየዘጋቢዎቻችን የደረሱን በርከት ያሉ ወቅታዊ ዘገባዎች አሉን። ለአብይ ርዕስ የያዝነውን ለማስተዋወቅ ያህል በህወሓት አዘጋጅነት መቀሌ ላይ የተካሄደው ህዝባዊ ጉባኤ ትናንት ሲጠናቀቅ ብልጽግና ፓርቲ ህገወጥ ነው ያለበትን ባለ 9 ነጥብ የአቋም መግለጫ አውጥቷል።
ማዕከላዊ ኮሚቴ ህወሓት ለመሆን ካብ ህዝባዊ መከሉ ፈተህ እንተበለ ስልጣን ተቆጣጠረ ጥቀተኝ ኃይል
የህወሓት ማዕከላዊ ኮሚቴ ዛሬም በህዝባዊ አቋሙ ጸንቶ ስልጣን ተቆጣጥሮ ባለው ጥገኝ ኃይል የተመሰረተ አዲስ ፓርቲ አልቀላቀልም፣ ህወሓትንም አላፈርስም በማለት የያዘው አቋም ያሳለፈው ውሳኔ የሀገራችን ህግ የድርጅታችን ህወሓት ህገ ደንብ የተከተለ ምክንያታዊና ህጋዊ በመሆኑ
ማምሻውን የብልጽግና ፓርቲን ምላሽም አግኝተናል።
በመጀመሪያ ሰሞኑን መቀሌና አካባቢ የተካሄደው ህዝባዊ ኮንፈረንስ የራሱን አቋም መያዝ ይችላል። ነገር ግን አቋሙ በራሱ ህጋዊ ነው ወይ አይደለም የሚለው ነገር አጠያያቂ ነው።
የብልጽግና ፓርቲ ተጠሪ አቶ አወሉ አብዲን ድምፅ ነው የሰማ ነው። ከዜና በኋላ በአብይ ርዕስ ዝርዝሩን እናቀርባለን። ግዙፍ የምግብ ዘይት አምራች ፋብሪካ ግንባታ በአዲስ አበባ የሚሉትና ሌሎችም ከየስፍራው የደረሱን ዘገባዎች አሉ። ብርሃን ኃይሉ ፕሮግራማችንን ትመራለች። አሁን ለዜናዎቹ አዳነች ፍሳዬ ቀርባለች። መልካም ምሽት።
በቅድሚያ ርዕሰ ዜናዎች። የሶማሊያ ብሔራዊ ስለላ አገልግሎት ባለፈው ቅዳሜ ሌሊት ሞቃዲሾ ላይ የደረሰውን የቦምብ ፍንዳታን አቅዳለች ሲል ማንነቷ ያልተገለጸ የውጭ ሀገርን ከሷል። በፍንዳታው ቢያንስ 80 ሰዎች እንደሞቱ ተገልጿል። ሱዳን ውስጥ 27 የሀገሪቱ የጸጥታ ኃይል አባላት የታሰሩ የተቃውሞ ሰልፈኞችን ገድለዋል፣ ሰቆቃም ፈጽመዋል በሚል ክስ አንድ የሀገሪቱ ፍርድ ቤት የሞት ፍርድ በየነባቸው። ታሊባን ውጊያን የማቆም እቅድ እንደሌለው ዛሬ አስታውቋል። አሁን ዜናዎች በዝርዝር። የፖለቲካ ፓርቲዎች ፕሮግራማቸውንና ዓላማቸውን በመገናኛ ብዙሃን ለሕዝቡ እንዲያስተዋውቁ በቴክኖሎጂ የተደገፈ የአየር ሰዓት ድልድል ለማውጣት መዘጋጀቱን የኢትዮጵያ ብሮድካስት ባለሥልጣን ገለጸ። ኤደን ገረመው የኢትዮጵያ ብሮድካስት ባለሥልጣን ዳይሬክተር ዶክተር ጌታቸው ድንቁን አነጋግራ ዘገባ አዘጋጅታለች።
በ2012 ለሚደረገው ሀገራዊ ምርጫ የፖለቲካ ፓርቲዎች ፕሮግራማቸውንና እቅዳቸውን ለህዝብ እንዲያስተዋውቁ አስፈላጊውን ዝግጅት ማጠናቀቁን የኢትዮጵያ ብሮድካስት ባለስልጣን ገልጿል። የባለስልጣኑ ዋና ዳይሬክተር ዶክተር ጌታቸው ድንቁ ድልድሉ በቴክኖሎጂ የታገዘ እንደሚሆንና የምርጫ ቦርድ የኢትዮጵያ የፖለቲካና የፓርቲዎች ህግ የሰጠውን ስልጣን ተጠቅሞ የሚያወጣውን ቀመር ተከትሎ የሚደረግ እንደሆነም አሳውቋል።
ምርጫ ቦርድ በህግ በተሰጠው ስልጣን መሰረት የሚያመጣው ቀመር አለ። በምን መመዘኛዎች የመገናኛ ብዙሀን የአየር ሰዓታት ሊከፋፈሉ ጥሩ ነው የሚለውን ቀመር ይሰጣል እና እሱ ላይ ተመስርቶ ከምርጫ ቦርድ ጋር በመነጋገር የኢትዮጵያ ብሮድካስት ባለስልጣን ደግሞ ከሱ ፈቃድ ወስደው ህጋዊ ሆኖ የሚንቀሳቀሱ የመገናኛ ብዙሀን ይሄንን ምርጫ በመጣ ጊዜ የአየር ሰዓት ወይም የጋዜጣ አምዶችን መድበው በነጻ የእጩ ተወዳዳሪዎችን መልእክቶች ማስተላለፍ እንዳለባቸው ለህብረተሰቡ ሎተሪ እንደሚወጣው አይነት ይሄ ለዛ ተብሎ የተበጀ ሶፍትዌር አለ። ፖለቲካ ፓርቲዎቹ ስም ዝርዝር ይሰጣል፣ የሚዲያዎቹ ስም ዝርዝር ይሰጣል፣ ተወዳዳሪዎቹ እና ማን በምን ሰዓት ላይ የትኛው ጣቢያ ላይ ነው ቀርቦ መልእክቱን ማስተላለፍ የሚለውን ይወሰናል ማለት
የአየር ሰዓቱን ድልድል በተመለከተም የምርጫና የፖለቲካ ፓርቲዎች ህግ ከስካሁኑ በተለየ መልኩ በመንግስት ሚዲያዎች ላይ ብቻ የአየር ሰዓት ሽፋን እንዲሰጥ የሚል ሐሳብ እንዳለበት የገለጹት ዶክተር ጌታቸው ምርጫ ቦርድ አስፈላጊ ይሆናል ካለ ግን የግል ሚዲያዎችም ቀድሞ ፍቃድ ሲያወጡ በገቡበት ውል መሰረት ሊገደዱ የሚችሉበት አግባብ አለ ይላሉ።
ምናልባት የተለየ ነገር ካለ በ2011 የወጣው የምርጫና ፖለቲካ ፓርቲዎች ህግ ላይ አንቀጽ 44 ንዑስ አንቀጽ 2 ላይ አነበዋለሁ እንዳለ እጩዎች በመንግስት የመገናኛ ብዙሃን ነጻ የአየር ጊዜ አግኝተው የመጠቀም መብት አላቸው ይላል እና የመንግስት መገናኛ ብዙሃን ብለው ለይተው አስቀምጠዋል። ስለዚህ በተፈጠር ላይ ነው ተመስርተን ከኛ ፈቃድ የወሰዱ በመሆናቸው ምክንያት በፈቃድ መውሰዳቸው ጊዜ የገቡትን ቃል ስለሆነ ያንን እንዲያደርጉ አረግና መከታተል ስላለብን ነው ወደኛ የሚመጣው። የመንግስቶቹን ብቻ ነው የሚመለከተው? የንግዶቹ ከዚህ ወጣሉ የሚለውን እምናየው ይሆናል።
የሶማሊያ ብሔራዊ ስለላ አገልግሎት ባለፈው ቅዳሜ ሌሊት ሞቅዲሾ ላይ የደረሰውን የቦምብ ፍንዳታን አቅዳለች ሲል ማንነቷ ያልተገለጸ የውጭ ሀገርን ከሷል። በፍንዳታው ቢያንስ 80 ሰዎች እንደሞቱ ተገልጿል። ባለፈው ቅዳሜ ሞቅዲሾ ውስጥ በሶማሊያ ህዝብ ላይ የተፈጸመውን ፍጅት ያቀደችው የውጭ ሀገር መሆኗን የሚያመላክት ዘገባ ለሀገሪቱ መሪዎች አቅርበናል ሲል የሶማሊያ ብሔራዊ ስለላ የደህንነት አገልግሎት ዛሬ በትዊተር አስታውቋል። ምርመራውን ለማጠናቀቅ የአንዳንድ ዓለም አቀፍ የስለላ አገልግሎቶችን ትብብር እንጠይቃለን ሲልም አክሏል። የስለላና የደህንነቱ አገልግሎት ፍንዳታውን አስተባበረች የሚላትን ሀገር በስም አልጠቀሰም፣ ማስረጃም አላቀረበም። ይህ ክስ ቀደም ሲል የሶማሊያ ፌዴራላዊ መንግስት መሪዎች ያወጧቸውን መግለጫዎች ይጻረራል። ፕሬዚደንት መሐመድ አብዱላሂ ፈርማጆ ለጥቃቱ ተጠያቂ አልሸባብ ነው ብለው ነበር። ሱዳን ውስጥ 27 የሀገሪቱ የጸጥታ ኃይል አባላት የታሰሩ የተቃውሞ ሰልፈኞችን ገድለዋል፣ ሰቆቃም ፈጽመዋል በሚል ክስ አንድ የሀገሪቱ ፍርድ ቤት የሞት ፍርድ በይኖባቸዋል። ጉዳዩ የተፈጸመው በቀድሞው የሀገሪቱ መሪ ዑመር አልበሽር ላይ ተቃውሞ በተነሳበት ወቅት ነው። በዋናነት የተጠቀሰው አህመድ አልኸይር የተባሉት ተቃዋሚ መምህር ባለፈው የካቲት ወር በእስር ላይ እንዳሉ የመሞታቸው ጉዳይ ነው። ተከሳሾቹ ፍርዱን ይግባኝ እንዲሉ እንደሚችሉ ተዘግቧል። የዳቦ ዋጋ መናርንና አጠቃላይ የሀገሪቱ የኢኮኖሚ ሁኔታን በመቃወም የመጀመሪያ ሰልፍ የተካሄደው ባለፈው ዓመት ታህሳስ ወር ላይ ነበር። ከዚያም ሱዳን ውስጥ የዲሞክራሲ ደጋፊ ንቅናቄ ተቀጣጥሎ የአል ባሽርን ከስልጣን መወገድ አስከተለ። ሀገሪቱን በአዲስ መልክ ለመገንባትና በሶስት ዓመታት ውስጥ ምርጫ ለማካሄድ ቃል የገባ ወታደራዊና ሲቪሎችን ያካተተ ሉዓላዊ ካውንስል ተመሰረተ። ታሊባን ውጊያን የማቆም እቅድ እንደሌለው ዛሬ አስታውቋል። አማጺው ቡድን ከዩናይትድ ስቴትስ ጋር የሰላም ስምምነት ለማድረግ ሲል በጊዜያዊ መልክ ተኩስ ለማቆም ዝግጁ ነው የሚለው ወሬ መሰረተ ቢስ ነው በማለት እንደማይቀበለው አስታውቋል። ታሊባን ይህን ያስታወቀው ካለፈው ሳምንት ወዲህ ባካሄዳቸው ተከታታይ ጥቃቶች ቢያንስ 14 የሀገሪቱ የጸጥታ ኃይል አባላት በተገደሉበት ወቅት ነው። አማጽያኑ የግጭት ተግባራቸውን እንዲቀንሱ ከዩናይትድ ስቴትስ የቀረበውን ሐሳብ የድርጅቱ መሪዎች እየተነጋገሩበት ነው ሲል ዋናው የታሊባን ቃል አቀባይ ዛቢላ ሙሃጅን ተናግረዋል። ታሊባን ማስተባበያ ያወጣው ቡድኑ ከዩናይትድ ስቴትስ ጋር የሚያደርገውን የሰላም ንግግር ለማራመድ ሲል ለአንድ ሳምንት ያህል ተኩስ ለማቆም ተስማምቷል የሚል ወሬ የአፍጋኒስታንና የውጭ ሚዲያ ባለፈው እሁድ ከዘገቡ በኋላ ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የአውስትሬሊያ መንግስት እየተስፋፋ የሚሄድ አዲስ ሰደድ እሳት እንደሚነሳ በመግለጽ ዛሬ የአስቸኳይ ጊዜ ማስጠንቀቂያ አውጥቷል። በተለይም ትኩረት የተደረገበት የሀገሪቱ ደቡብ ምስራቅ ጠረፍ ነው። ከባድ ሙቀትና ነፋስ በተናጠል የሚነሱትን እሳቶች አደባልቆ የሰዎች ሕይወትንና ቤቶችን አደጋ ላይ የሚጥል ከባድ እሳት ሊያስነሳ እንደሚችል ባለሥልጣኖች ገልጸዋል። በአውስትሬሊያ ትልቋ ከተማ ሜልበርን አካባቢዎች አዲስ እሳቶች እየተነሱ መሆናቸውን ባለሥልጣኖች ጠቁመዋል። ሰዎች ከቤታቸው እንዳይወጡ መክረዋል። በአውስትሬሊያ በጋ ወራት ወቅት በሰደድ እሳት የተጎዳው ኒው ሳውት ዌልስ ዛሬ 100 እሳቶች እንደተነሱ ባለስልጣኖች ገልጸዋል። ከቅርብ ጊዜያት ወዲህ ቢያንስ 9 ሰዎች በእሳት ቃጠሎ እንደሞቱና ከ1000 በላይ የሚሆኑ መኖሪያ ቤቶች እንደወደሙ ተዘግቧል። አንድ በኢራን የሚደገፍ ሚሊሻ ዩናይትድ ስቴትስ ኢራቅና ሶሪያ ባሉት ቦታዎች ላይ ያካሄደችው የአየር ድብደባን ለመበቀል ዝቷል። በአየር ድብደባው ቢያንስ 25 ሰዎች እንደተገደሉ ተዘግቧል። ዛቻውን ያሰማው ካታይብ ህዝባላ የተባለ ሚሊሻ ነው። የኢራን የውጭ ጉዳይ ሚኒስትር ዩናይትድ ስቴትስ የከፈተችው ጥቃት የኢራቅን ሉዓላዊነት ይዳፈራል፣ በአስቸባሪነት ደረጃ ይታያል ሲሉ አውግዘዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ማርክ ኤስፐር ትላንት ማታ ለጋዜጠኞች በሰጡት መግለጫ የአየር ድብደባ መካሄዱን አረጋግጠዋል። የዩናይትድ ስቴትስ ተዋጊ ጄቶች በምዕራብ ኢራቅ 3 የካታይብ ህዝባላ ኢላማዎችን መምታታቸውን፣ በምስራቅ ሶሪያ ደግሞ በ2 ኢላማዎች ላይ ድብደባ ማካሄዳቸውን አረጋግጠዋል። ቦታዎቹ የመሳሪያ መጋዘኖች እንዲሁም የእዝና ቁጥጥር ማዕከሎች ናቸው ተብሏል። አድማጮች፣ የምሽቱ ዜናችን እዚህ ላይ አብቅቷል።
አዳነችን ለዜናዎቹ አመሰግናለሁ። መሀል ላይ ለአርዕስተ ዜናዎቹ፣ በኋላ ደግሞ ለማጠቃለያ ትመለሳለች አዳነች። የሰኞ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። በአጭር ሞገድ በናይል ሳትና አሃዱ ሬዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዘገባዎቻችን ይሆናል በቀጥታ የምናመራው። በአብይ ርዕስ የህወሀት የአቋም መግለጫ እና የብልጽግና ፓርቲ ምላሽ፣ በደቡብ ክልል ጎፋ ላይ ኮሌራን ለመቆጣጠር ዘመቻ ተጀምሯል፣ ሚድሮክ በቀን 600 ሺህ ሊትር ዘይት የሚያመርት ፋብሪካ ግንባታ ጀመረ፣ የወሎ ዩኒቨርሲቲ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ጥሪ ያቀረበ፣ ድሬዳዋ ዩኒቨርሲቲ የአንድ ተማሪ ሕይወት ማለፉን ተከትሎ አምቦ ዩኒቨርሲቲ ላይ ግጭት መቀስቀሱ የሚሉት እና ሌሎችም ዘገባዎች ይኖሩናል። አሁን በቀጥታ ወደ አብይ ርዕስ እናልፋለን። መስመራችንን አጽንተን ለመመከት በሚል መሪ ሐሳብ በህዝባዊ ወያነ ሓርነት ትግራይ ህወሀት አዘጋጅነት ላለፉት 2 ቀናት መቀሌ ላይ የተካሄደው ህዝባዊ ጉባኤ ትናንት ምሽት ላይ ሲጠናቀቅ ብልጽግና ፓርቲ ህገ ወጥ ነው ያለበትን ባለ 9 ነጥብ የአቋም መግለጫ አውጥቷል። ከመላ ትግራይና ከሌሎችም የኢትዮጵያ አካባቢዎች የተወከሉ ከ1500 በላይ ሰዎች እንደተሳተፉበት ተገልጿል። ሙሉጌታ ጽብሃ ዝርዝሩን ያቀርባል።
ኢትዮጵያ በአሁኑ ጊዜ የሰላም እጦት እንዳለባትና ዜጎች በስጋት እየኖሩ እንደሆነ የሚናገረው የመቀለው ህዝባዊ ጉባኤ መግለጫ በየቀኑ የሀገሪቱ ሁኔታ ከመጥፎ ወደ ባሰ ችግር እየሄደ ነው፣ ህብረ ብሔራዊ ፌዴራላዊና ህገ መንግስታዊ ስርዓት ተጥሶ ሀገር በኃይል በአምባገነን ፖለቲካዊ ጫና የምትገዛበት ደረጃ እንደደረሰች ድምዳሜ ላይ ደርሰናል ይላል። የህዝባዊ ጉባኤው ተሳታፊዎች በመግለጫቸው በሰላምና በፈጣን ኢኮኖሚያዊ እድገት የምትታወቅ የነበረችው ሀገር በአሁኑ ጊዜ በተገላቢጦሽ በሰላም እጦት ዜጎች በማፈናቀል ታዋቂ ሆናለች ሲሉ ከሰዋል። ሀገሪቱ በዚህ ሁኔታ ላይ ያለች በህዝብ ድምጽ እስከ 2012 እንዲያስተዳድር ኃላፊነት የተሰጠው ኢህአዴግ ጸረ ዲሞክራሲ ብለው በገለጹት አካሄድ መፍረሱ አይተናል ብለዋል። አዲሱ ብልጽግና ፓርቲ ህገ ወጥ ነው ብለውታል። የብልጽግና ፓርቲን ላለመቀላቀል የህዝባዊ ወያነ ሓርነት ትግራይ ስራ አስፈጻሚና ማዕከላዊ ኮሚቴዎች ያሳለፉትን ውሳኔ እንደሚደግፉ በመግለጽ አዲሱ ውህድ ፓርቲ ጸረ ጥቅማችን የቆመ ነው በማለት እንታገለዋለን ብለዋል።
ማዕከላዊ ኮሚቴ ህወሓት ለምን ካብ ህዝባዊ መትከሉ ፈተህ እንተበለ እቲ ስልጣን ተቆፃፀረ ጽገተኛ ሓይሊ መስሪትዎ ዘሎ ሓድሽ ፓርቲ አይጽንበርን።
የህወሓት ማዕከላዊ ኮሚቴ ዛሬም በህዝባዊ አቋሙ ጸንቶ ስልጣን ተቆጣጥሮ ባለው ጥገኛ ኃይል የተመሰረተ አዲስ ፓርቲ አልቀላቀልም፣ ህወሓትንም አላፈርስም በማለት የያዘው አቋም ያሳለፈውም ውሳኔ የሀገራችን ህግ፣ የድርጅታችን ህወሓት ህገ ደንብ የተከተለ ምክንያታዊና ህጋዊ በመሆኑ፣ በአንጻሩ ደግሞ በመደመር ስም የተመሰረተው ብልጽግና ፓርቲ ጥቅማችንን የሚጻረር በብዙሀነት የተመሰረተ ህገ መንግስታዊ ፌዴራላዊ ዲሞክራሲያዊ ስርዓታችን አፍርሶ በመልክዓ ምድራዊ የተመሰረተ አህዳዊ የአገዛዝ ስርዓት ለመመለስ ከመጣ ኋላ ቀር አስተሳሰብ ጋር እስከ መጨረሻ እንታገለዋለን። ይህም የድርጅታችን ውሳኔ መሆኑን በማመን ተግባራዊ ለማድረግም ወስነናል ነው ያሉት።
የህወሓት መሪዎች የትግራይ ህዝብ ተላላኪ ናቸው ብሎ የገለጸው መግለጫው በዚህ ውህደት ህወሓት በማፍረስ የትግራይ ህዝብ ያላመራር ለማስቀረት የተደረገ ሴራ ነው ብለዋል። ህወሓትን የማፍረስ ስልጣን ያለው የትግራይ ህዝብ ነው በማለት የተወሰደው እርምጃ እናደንቃለን ሲሉ የህዝባዊ ጉባኤው ተሳታፊዎች ገልጸዋል። የትግራይና የኤርትራ ህዝቦች ሰላም ማረጋገጥ ለሁለታችንም እንደሚጠቅም እናምናለን ያሉት ተሳታፊዎቹ ሂደቱ በብስለትና በትዕግስት እንዲሄድ የድርሻችን እንፈጽማለን ብለዋል። ተሳታፊዎቹ ለኢትዮጵያ ብሔር ብሔረሰቦች ህዝቦች ብለው ባስተላለፉት መልእክት በህዝብ የተመረጠ እስከ 2012 የመንግስት ስልጣን እንዲይዝ ህጋዊ ቅቡልነት ያለው መንግስት ያለ የተመሰረተው አዲስ ፓርቲ ህጋዊነት የለውም በማለት እንዲታገሉ ጠርቷል። በመድረኩ ከተሳተፉ አንዱ አቶ አብርሃ አቡይ የህዝባዊ ጉባኤው ተሳታፊዎች ሐሳባቸው በነጻነት የገለጹበት መድረክ ነበር ብለዋል። በውህደቱ ጉዳይ በሰጡት አስተያየት የህወሓት ስራ አስፈጻሚ ቢቀበለው ኑሮ ትግላችን ከህወሓት አመራር ጋር ይሆን ነበር ብለዋል።
ህወሓት ስራ አስፈጻሚ በኢህአዴግ በነበረ ስብሰባ አንዋሃድም ብሎ በመምጣቱ በጣም አነጋገረኝ ነበር። በትግራይ ህዝብ ደግሞ በጣም ደስታ የፈጠረ ነበር ማለት ነው። ስለዚህ ይህን ጉዳይ ህወሓትም ለመዋሃድ ለመፍረስ ከጉባኤም በተጨማሪ ህዝብ ይህን ጉዳይ መወያየት አለበት መወሰን አለበት ብሎ ወስነዋል። በዚህ መሰረት ከቀበሌ ጀምሮ ህዝብ ወኪሎችን መርጦ ነው ወደዚህ ኮንፈረንስ የላካቸው። በዚህ ኮንፈረንስ ደግሞ ህዝቡ ውህደቱ እንደማይቀበል ለመወሰን ነው የመጣ። ውህደቱ እንደማይቀበል ህዝቡ ነው የወሰነ ማለት ነው። ከደቡብም ከሰሜንም ከምብራቅም ከማዕከላዊ ትግራይም ከሁሉ ትግራይ ከጫፍ ጫፍ ትግራይ ያለ የትግራይ ህዝብ መጥቶ በወኪሎቹ ተወክሎ ውህደቱ እንዴት እናድርገው ተብሎ ሲቀርብለት ልክ የህወሓት ስራ አስፈጻሚ በወሰነው መሰረት ውህደቱ አንቀበልም፣ እንዲያውም የህወሓት ስራ አስፈጻሚ ውህደቱን ተቀብሎ ቢመጣ ኖሮ እኛም ጥላችን ቂማችን ከህወሓት ስራ አስፈጻሚ ነበር። አሁን ግን የህወሓት ስራ አስፈጻሚ የወሰነ ውሳኔ ኮርተንበታል፣ እንደግፈዋለን፣ እስከ መጨረሻ እንታገልበታለን። ህወሓትም የበለጠ እንድትጠናከር የሚያደርግ ውሳኔ ህዝቡ ወስነዋል ትናንት ማለት ነው።
ወይዘሮ ለተ ብርሃን በርሀ የተባሉ በመድረኩ ላይ በታዛቢነት መሳተፋቸው ተናግረው ተሳታፊዎች ያነሱት ሀሳቦችና የመጨረሻው ውሳኔ የህዝቡ ነው ብለው እንደሚያምኑ ገልጸዋል።
አሁን የሚካሄድ ያለው ውህደት መጀመሪያው ከህግና ከደንብ ውጭ ስለሆነ፣ ሁለተኛ የህብረተሰቡና የአጋር ፓርቲዎችም ይሁን የኢህአዴግ አባል ፓርቲዎችም በአግባብ በህገ ደንብ መሰረት ያላሳተፈና በህገ ደንቡ የጣሰ ስለሆነ ያው የተካሄደው ውህደት ህገ ወጥ ስለሆነ እኔም እንደዛ ነው የማምነው። ያው በኮንፈረንስ የነበረ ህብረተሰቡም እንደዛ ስለሚያምነው ትክክል አይደለም፣ አይወክለንም፣ አንቀበለውም ያለው ማለት ነው።
በመድረኩ ማጠቃለያ ላይ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ሲናገሩ የውህደት ጉዳይ በህግ ደረጃ የህወሓት ጉባኤ የሚወስነው ቢሆንም በፖለቲካ ሲታይ ግን ወሳኙ ህዝብ ነው ብለን ስለምናምን ነው ወደ ህዝብ ያቀረብ ነው ብለዋል።
ከብዙሕ ሰብ ምስማዕ ዝሓሸ እየ ካብ ዝብል ጥራሕ ይኮና ንመዜና ና ፍሉጥ
ከብዙ ሰው አስተያየት ለመስማት ብለን ብቻ አይደለም ይህንን መድረክ ያዘጋጀ ነው። ይህ ፓርቲ የአባላቶቹ ብቻ አይደለም፣ ህወሓት መስዋዕት የሆኑትም የነሱ ነው። ይህ ፓርቲ አካላቸው የከፈሉ ሰዎችም የነሱ ነው። ይህ ፓርቲ የህዝብ ነው። በዚህ መስመር ከጫፍ እስከ ጫፍ ትግራይ ታግሏል። አመራሮች አባላትንም መወሰን አንችልም፣ እንደ ሌላ ፓርቲ መሆን አንችልም። ወደዚህ መድረክ ጎትቶ ያመጣንም እሱ ነው። ዝም ብለን ይህንን ድርጅት ይፍረስ ወደዚህ ይግባ ማለት አንችልም፣ ድፍረትም የለንም። ህጋዊ ስልጣን አለን፣ ፖለቲካዊ ስልጣን ግን የለንም። ፖለቲካዊ ስልጣኑ የህዝብ ነው። የህዝብ አደራም አለን። ወጣቶችም እኛ አለን አይዟችሁ ስትሉ ነበር። እኛም እናንተ ወጣቶች ወደ ችግር የሚያስገባ ነገር አንሰራም። ሂደቱ ጥንቃቄ የሚያስፈልገው ነው። ትዕግስታችን ጨርሰናል አንልም፣ ነገር ግን ትዕግስት የሚያስጨርስ ሁኔታ ነው ያለው። ለዚህም እንደ አሁኑ እየወሰን እንሄዳለን ነው ያሉት።
በወቅታዊ ሀገራዊና ክልላዊ ጉዳዮች እንዲሁም በውህደት ጉዳይ ላይ ውይይቱ እንደሚቀጥል ገልጸዋል። ከሌሎች የፌዴራሊስት ኃይሎችም አብረው እንደሚሰሩ ተናግሯል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
በህወሓት አዘጋጅነት የተካሄደው ጉባኤ ተካፋዮች የአቋም መግለጫን የተመለከተውን ዘገባ ነበር ሙሉጌታ ጽብሃ ያቀረበልን። እናመሰግናለን። በቀጣዩ ዘገባ ደግሞ ወደ አዲስ አበባ ይሆናል የምንሄደው። የብልጽግና ፓርቲ በመቀሌው ህዝባዊ ጉባኤ ላይ የተሰነዘሩ ውንጀላዎችና ትችቶች መሰረተ ቢስ ናቸው ሲል አስታወቀ። ስምና የውጭ ግንኙነት ዘርፍ ኃላፊ አቶ አወሉ አብዲ ማምሻውን በስልክ ለአሜሪካ ድምጽ ያብራሩት እስክንድር ፍሬው ነው ያነጋገራቸው።
በመጀመሪያ ሰሞኑን መቀሌና አካባቢ የተካሄደው ህዝባዊ ኮንፈረንስ የራሱን አቋም መያዝ ይችላል። ነገር ግን አቋሙ በራሱ ህጋዊ ነው ወይ አይደለም የሚለው ነገር አጠያያቂ ነው። እሱ ለእነሱ እንተውና ወደዚህ ብንመለስ አሁን የተዋቀረው ውድ ፓርቲ ነው የተዋሃደው። ህጋዊ ሰውነት ያላቸው ፓርቲዎች ህጋዊ ሰውነታቸውን አክስሞ በምርጫ ቦርድ የፓርቲዎች መዋሃድ ህግ መሰረት ራሳቸውን አክስሞ ወደዚህ የመጡበት የአሰራር ስርዓት አለ። ያንን የአሰራር ስርዓቱን ተከትሎ የተካሄደ ውህደት ነው። አንደኛ አዲስ ፓርቲ አይደለም። ውድ ህጋዊ ፓርቲዎች በየብሔራዊ ድርጅታቸው ያላቸውን ህጋዊ ሰውነት አክስሞ ከግንባርነት ወደ አዲስ ውህድ ፓርቲ ለመቀላቀል ያደረጉት ህጋዊ አካሄድ ስርዓት ነው። አካሄዱ አንደኛ መነሻው ሲንከባለል የነበረው ከ15-17 ዓመት በላይ የቆየ የፓርቲ አባላትና ደጋፊዎች ሲጠይቁት የነበረው ጥያቄ ነው። ሁለተኛ 11ኛ የኢህአዴግ ድርጅታዊ ጉባኤ አዋሳ ላይ ያስቀመጠው ጥናቱ ቶሎ ተካሂዶ ውህደቱ እንዲፋጠንና እንዲፈጠን የሚል ለኢህአዴግ ምክር ቤት የተሰጠው ስልጣን ነው። ሶስተኛ ህጋዊ ሰውነት ያላቸው ፓርቲዎች በየግል ያላቸው ህጋዊነትን አክስሞ ወደዚህ ለመምጣት ያለው ህጋዊ መሰረት እንደ ማንነት ሊሆን ይችላል። እነዚህ መሰረት ተደርጎ ነው ኢህአዴግ ስራ አስፈጻሚ ኮሚቴን፣ ኢህአዴግ ምክር ቤትን፣ ከዚያም ደግሞ በዚህ ደረጃ የሚገኙ የብሔራዊ ድርጅቶች ጉባኤም በትክክል ተቀምጠው በህጉ መሰረት ስራ አስፈጻሚ ኮሚቴን አስቸኳይ ጉባኤ እንዲጠራና ጉባኤ ደግሞ ተገናኝቶ ይህን ነገር እንዲወስን አቅጣጫ ተቀምጠው በዚያው ልክ ያለቀ ጉዳይ ነው። ስለዚህ አሁነቱን ምርጫ ቦርድ አንድ በአንድ ዝርዝር መስፈርቶችን አይተው ህጋዊ ነው ብለው ህጋዊነቱን ሰጥቶናል። ህጋዊነቱን የሰጠው ከአዲስ ሳይሆን የነበረውን ወደዚህ ያስተላለፍ ፓርቲው እንዴት አድርጎ በተለይ አሁን በሀገራችን ያለውን የፖለቲካ የኢኮኖሚና ማህበራዊ የህዝብ ጥያቄዎችን መመለስ ሊያስችለው እንደሚችል አደረጃጀት እንደውም ነው። ስለዚህ እኔ የህጋዊ ፓርቲ ነው በህጋዊ መሰረት የተቋቋመ ህጋዊ አካል የሰጠውን ፓርቲ ማንም ብድግ ብሎ የትም ጋ እጅ ብሎ ይህ ህጋዊ ነው አይደለም ማለት የሚያስችለው ሞራልም ህጋዊ መሰረትም እንደሌላቸው ነው እኔ በዚህ አጋጣሚ የማነሳው።
ሌላው አቶ አወሉ በዚህ አቋም መግለጫ የተነሳው ነጥብ ብልጽግና ህገ መንግስታዊ ፌዴራላዊ ስርዓቱን ለማፍረስ ይሰራል የሚል ነው። በመልክዓ ምድር ላይ የተመሰረተ አህዳዊ የአገዛዝ ስርዓት ለመመለስ የመጣ ነው ከማለት ይሄዳሉ። ህብረ ብሔራዊ ፌዴራላዊ ስርዓት ተጥሶ አገር በአምባገነን ኃይል እየተመራች ነው የሚላል እና በዚህ ላይ ያለውት ምላሽ ምንድን ነው?
ብልጽግና ፓርቲ መርሆችና እሴቶች አሉ። ከእሴቶቹ አንዱ ህብረ ብሔራዊነት ነው። ህብረ ብሔራዊ ዲሞክራሲያዊ ፌዴራላዊ መንግስት ከዚህ በፊት እነሱ ሲሾፍሩት በነበረበት ጊዜ የነበረውን የውሸት ዲሞክራሲ፣ የውሸት ህብረ ብሔራዊነት፣ የብሔር ብሔረሰቦችን ጥያቄ በአግባቡ ያልመለሰ ከዚህም በመነሳት ደግሞ ህዝቡ ከዳር እስከ ዳር ገንፍሎ መንገድ የዘጋበት ጊዜ፣ የሰው ህይወትም የጠፋበት ሁኔታ የነበረበት ጊዜ ነበር። ያንን የውሸት ዲሞክራሲ፣ የውሸት ህብረ ብሔራዊ ፌዴራሊዝምን ወደ እውነት እናሻግራለን ነው በእውነትና በእውቀት ይችን አገር እናሻግራለን ነው ብልጽግና ፓርቲ እያለ ያለው። ስለዚህ አንደኛው ህብረ ብሔራዊነት ነው። ህብረ ብሔራዊነት ማለት በእሴቶቹ ተጽፎ ቁጭ ብሏል፣ በፕሮግራሞቻችን ተጽፎ ተቀምጧል። ስለዚህ ማንም የሆነ ኮርነር ላይ ቁጭ ብሎ በሚያቀርበው ሀሳብ ሳይሆን ይሄ ከሌ እንደዚህ ነው፣ ይሄ ከሌ እንደዚህ ነው የተለየ አገሬ ሊያሻግር ይችል የተለየ ወቅቱ የሚፈልጉ ሀሳብ የሌላቸው ሰዎች ቁጭ ብሎ የሚያደርጉት ስም ለማጠልሸት እና ባሎሌ የፖለቲካ ፕሮፓጋንዳ የሆነ ነገር ለመሸመት የሚደረግ ጥረት ነው እንጂ ትክክል የተጻፈው በትክክል እየተተገበረ ያለው እውነተኛ ህብረ ብሔራዊ ፌዴራላዊ ዲሞክራሲያዊ መንግስት ለማቋቋም ነው፣ የህዝቦችን የማንነት ጥያቄ በአግባቡ ለመመለስ።
አቶ አወሉ አብዲን እናመሰግናለን። ለእስክንድር ፍሬው የሰጡት ማብራሪያ አልተጠናቀቀም። ቀሪውን በነገ ምሽት ፕሮግራማችን እናቀርባለን። የደቡብ ክልል የጤና ቢሮ በጎፋ ዞን የተከሰተውን የኮሌራ ወረርሽኝ ለማስቆም በሁለት ዙር 70,000 ህዝብ ለመከተብ ዘመቻ እንደሚያካሂድ አስታውቋል። በጎፋ ዞን ዛላና ኡባ ደብረ ፀሐይ ወረዳዎች የተከሰተው የኮሌራ ወረርሽኝ 4 ሰዎችን የገደለ ሲሆን 181 ሰዎች በበሽታው እንደተጠቁ ነው የተገለጸው። ከዚህ ውስጥ 28 ሰዎች በሐኪም ቤት ተኝተው እየታከሙ መሆናቸውን ቢሮው ለቪኦኤ ገልጿል። ወረርሽኙ ወደ ሌላ አካባቢ እንዳይዛመት ለማድረግና የሰዎችን ህይወት ለማትረፍ አገር አቀፍና የውጭ ተቋማት መሳተፋቸውንም ይኸው ቢሮ አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል።
የደቡብ ክልል ጤና ቢሮ ጤናና ጤና ነክ ድንገተኛ አደጋዎች ቅኝትና ምላሽ ዋና ስራ ቤት ባለቤት አቶ እንዳሻው ሽብሩ እንዳሉት በጎፋ ዞን ዛላና ኡባ ደብረ ጸሐይ ወረዳዎች የተከሰተውን የኮሌራ ወረርሽኝ ለመከላከል ጥረት የተደረገ ሲሆን በወረርሽኙ የሚያዙ ሰዎች ቁጥር መቀነስ አሳይቷል። የኮሌራ ወረርሽኝ በመጀመሪያ ቀን 4 ሰዎችን በአጣዳፊ ትውከትና ተቅማጥ በአጭር ጊዜ ውስጥ የገደለ ሲሆን 181 ሰዎችን በክሏል። ከዚህም ውስጥ 28 ሰዎች ደግሞ ተኝተው የታከሙ መሆናቸውን ነው አቶ እንዳሻው ለቪኦኤ የገለጹት።
እስከዛሬ ባለን ቁጥር መሰረት በአጠቃላይ 24 በኡባ ደብረ ጸሐይ፣ 2 ደግሞ ዛላ ላይ ተኝተው ሕክምና እያገኙ ነው። ተሽሏቸው የወጡትን ጨምሮ 181 ደርሷል። ከዚህ ቀደም ሪፖርት እንደተደረገው 4ቱ በመጀመሪያ ቀን ህይወታቸው ያለፈ ነበሩ ማለት ነው። እንግዲህ አሁን ላይ በክልሉ ጤና ቢሮ የአቅም ግንባታ ስልጠና ለ36 ባለሙያዎች ሰጥቷል። የትራንስፎርም ፒኤችሲ ዩኤስአይዲ ደግሞ ዛሬ ጀምሮ ለ40 ባለሙያዎች ስልጠና እየሰጠ ነው። ስለዚህ አሁን በየዕለቱ የሚመጣው ኬዝ ቀንሷል ማለት ይቻላል። ደብል ፊገር ነበር የሚመጣው እስከ ትላንትና ወዲያ ድረስ 48 አካባቢ ነበር ተኝቶ የሚታከሙት፣ አሁን 24 ብቻ ደርሰዋል ማለት ነው።
የመንግስት መስሪያ ቤቶችና የተለያዩ እንደነ ትምህርት ቤት ያሉ ማህበራዊ ተቋማትና ቤተ እምነቶችን አቀናጅቶን አስተሳስሮ ለመከላከል እንዲቻል ርብርብ የተደረገ መሆኑን ገልጠው የኢትዮጵያ ህብረተሰብ ጤና ኢንስቲትዩትና ቢሮ የኮሌራ ወረርሽኝ ለማስቆም ሲባል በሁለት ዙር ለ70,000 ህዝብ ክትባት ሊሰጡ መሆናቸውን ተናግረዋል።
ኢትዮጵያ ህብረተሰብ ጤና ኢንስቲትዩት ክትባት ለመስጠት ዝግጅቱን ጨርሷል። በእኛ በኩል ወደ 35,097 የሚሆኑ ከስድስት ቀበሌዎች የተውጣጡትን ለመከተብ አስበናል። በሁለት ዙር ስንከትብ ወደ 70,200 ክትባቶች ተዘጋጅቶ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ስልጠና ለመስጠት ዛሬ ወደ አካባቢው ተንቀሳቅሷል። ክትባቱ ለሁሉም ሰዎች የሚሰጥ ነው። የሚያጠቡ እናቶችና ነፍሰ ጡር እናቶች በስተቀር እና እድሜያቸው ከአንድ ዓመት በስተቀር ያለ ሁሉ ክትባቱን ያገኛል። ክትባቱ 65% የመከላከል እድል ስላለው ካለው የመጸዳጃ ቤት ሽፋን አንጻር መከተቡን እንደ ጥሩ ዋስትና ወስደናል ብለን እናስባለን። ስለዚህ ከመከተቡም በላይ በተለይ የመከላከሉን እና የበሽታ ምልክቱን ህዝቡ ካወቀ በጊዜ ወደ ህክምና መስጫ ጣቢያ ከሄደ የተሻለ ነገር እንደሚጠብቀን እርግጠኛ ነኝ።
ከሳምንት በፊት የተከሰተው ወረርሽኝ መንስኤ ያልተገነባና ያልታከመ የምንጭ ውሃ መሆኑን የተናገሩት አቶ እንዳሻው የክልሉ ውሃ ቢሮ የውሃ አቅርቦት ችግር ለመፍታት እንቅስቃሴ ማድረጉን ቀጥሏል ያሉትም የመጠጥ ውሃ እጥረት፣ መጸዳጃ ቤት አለመኖርና የጤና ኤክስቴንሽን ባለሙያዎች ሚና ደካማ መሆኑ ለወረርሽኙ መከሰት አስቻ ምክንያቶች እንደሆኑም አምነዋል።
በእኛ ደግሞ መውሰድ ያለብን የቤት ስራ እንደ ጤና ምንድን ነው? የተሻሻለ የመጸዳጃ ቤት ሽፋን እጅግ በጣም አነስተኛ ነው። ስለዚህ እዛ ጋር መስራት አለብን። አሁን ተከላክለን ወይም ተቆጣጥረን ብቻ አይደለም የምንወጣው። በሽታው በዚህ የሚተላለፍ ከሆነ ደህንነቱ ባልጠበቀ ውሃና ምግብ የሚተላለፍ ከሆነ በሚቀጥለው ህዝቡ ምን ማድረግ አለበት የምለውንም በጋራ እየሰራ ነው ያለ ነው ማለት ነው።
ወረርሽኙ ወደ ሌላ አካባቢ እንዳይዛመት ለመከላከልና የሰው ህይወት ለማትረፍ በሚደረገው ጥረት ውስጥ የሚታዩ ጉድለቶችን ለመሙላት የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አገር አቀፍና የዓለም ጤና ድርጅትን ጨምሮ ዓለም አቀፍ ተቋማት መሳተፋቸውን ገልጠዋል።
ከውሃ ጋር ተገናኝቶ አርሲ የራሱን የቤት ስራ ወስዶ እየሰራ ነው። ከጤናው ጋር ተያይዞ ደግሞ የትራንስፎርም ፒኤችሲ ያልኩ ከመኪናዎችን በሞንት አርቦ ያለውን ነገር ከመርዳት ባሻገር ሳሙናዎችን ሰጥቷል። እንደገና ደግሞ ከዛሬ ጀምሮ የሚጀምር የባለሙያ ስልጠና አለ በድጋሚ ማለት ነው። እሱን 40 ሰው ወስዶ የአቅም ግንባታ ስልጠና ይሰጣል። የዓለም የጤና ድርጅት ከዛሬ ጀምሮ በአካባቢ ይገባል። ትልቁን ግን ሮላውን የተጫወተ ያለው የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ነው።
አሁንም የአካባቢው ነዋሪዎች የታከመ ውሃ ብቻ እንዲጠጡና ከሽንት ቤት መልስ እጃቸውን በሳሙና እንዲታጠቡ ጥሪ ቀርቧል። ካደጉት ሀገራት ከ100 ዓመታት በፊት ደብዛው ጠፍቷል የሚባለው በሰዓታት ውስጥ በአጣዳፊ ትውከትና ተቅማጥ ሰውን የሚገድለው የኮሌራ ወረርሽኝ የአሁኑን ሳይጨምር ባለፉት ዓመታት በደቡብ ክልል በ23 ወረዳዎች ተከስቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታንን እናመሰግናለን። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። በቀን 600,000 ሊትር የሚያመርት የሸገር ምግብ ዘይት ፋብሪካ ግንባታ አዲስ አበባ ውስጥ ተጀምሯል። የፋብሪካው ባለቤት ሜድሮክ ኢትዮጵያ ነው። ሙክታር ጀማል ዝርዝሩን ይዟል።
4 ቢሊዮን ብር ይፈስበታል የተባለው ይህ ፋብሪካ ግንባታ በአንድ ዓመት ውስጥ ተጠናቆ ምርት እንደሚጀምር ተገልጿል። የፋብሪካውን ግንባታ ማስጀመሪያ መሰረት ድንጋይ ያስቀመጡት የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማ አስተዳደራቸው ለግንባታቸው አስፈላጊውን ድጋፍ እንደሚያደርግ ቃል ገብተዋል።
የኛ ዓላማ የከተማ ነዋሪ ህይወት መቀየር ማለት ነው። አዲስ አበባን እንደ ስሟ አዲስና አበባ ማድረግ ማለት ለኛ። ለዛም የጀመርነው በከተማ ደረጃ ለዘመናት ታጥሮ የተቀመጡ መሬቶችን ወደ ልማት በማስገባት ባለሀብቶችን በማነጋገር ልማቱ አካል እንዲሆኑ፣ ሁለተኛ ደረጃ ደግሞ ቀጣዮቻችን ተስፋዎቻችንን ጽኑ መሰረት ላይ የሚጥሉ የከተማ ወጣቶች፣ የከተማ ህጻናት ሳይሸማቀቁ ወደ ትምህርት ቤት የሚሄዱበት፣ አሁን ደግሞ አዲስ አበባ ወደፊት እየተራመደች ስለሆነ የነገው አዲስ አበባ ለመገንባት ደግሞ ባለሀብቶች የራሳቸው ሚና እንዲኖራቸው በማድረግ አዲስና አበባ ከተማን እንገነባለን የሚል ቃል ለራሳችን ለከተማ ነዋሪ ገባን።
ኢትዮጵያ በሀገር ውስጥ የምግብ ዘይት ምርት የሚሸፍነው ፍጆታ 4% ብቻ ሲሆን የምግብ ዘይት ከውጪ ለማስገባት ሀገሪቷ 600 ሚሊዮን የአሜሪካን ዶላር በአመት እንደምታወጣ ተነግሯል። የሚድሮክ ኢትዮጵያን በመወከል የተናገሩት አቶ አብነት ገብረ መስቀል ግንባታው የውጪ ምንዛሪን ሀገር ውስጥ ከማስቀረትና በሀገር ውስጥም የሥራ ዕድል ከመፍጠር የሚኖረውን ድርሻ አብራርተዋል። ፕሮጀክቱ በአጭር ጊዜ እንደሚጠናቀቅም ተናግረዋል አቶ አብነት።
ሚድሮክ ኢትዮጵያ ሀገራችን ኢትዮጵያ በመታረቀው የለውጥ ጉዞ ላይ አንዱ የውጪ ምንዛሪን ማዳንና የሀገራችንን ህዝብ ካለበት የዳቦና የዘይት እጥረት ችግር ለመቅረፍ በቅርቡ ትልቁን የዳቦ ፋብሪካን ገንብተን ሥራ እንደሚጀምርና ይህም ደግሞ ዛሬ የመስራት በአጭር ጊዜ ውስጥ ለማድረስ ሙሉ ኃይላችንን በስራ ላይ እናውላለን። እንዲሁም በመጨረሻ ትልቅ የውጭ ምንዛሬ የሚጠይቀውን የእርሾ ፋብሪካ አገራችን ውስጥ ለመገንባት ከታወቀ የጀርመን ኩባንያ ጋር ጥናት ጀምረናል። ይህ ሁሉ በጠቅላላ ለአገራችን የውጭ ምንዛሬ ማዳኛና ለብዙ ኢትዮጵያኖች የስራ ዕድል የሚፈጥር ነው።
ግንባታውና አስተዳደሩ የሚድሮክ ኢትዮጵያ ኩባንያ በሆነው በሆራይዞን ፕላንቴሽን የሚከወን መሆኑ ተገልጿል። ድርጅታቸው ይህንን ፕሮጀክት ለማሳካት አመታት ዝግጅት ሲያደርግ እንደነበረ የሆራይዞን ፕላንቴሽን ዋና ስራ አስኪያጅ አቶ ጀማል አህመድ ገልጸው ዘርፈ ብዙ ናቸው ያሏቸውን ጥቅሞችም በውስጡ ማካተታቸውን አመልክተዋል።
ይህ ፕሮጀክት የሱፍ፣ የአኩሪ አተር፣ የኦቾሎኒ እና የጥጥ ፍሬን በመጠቀም ከዛ የሚገኘውን ዘይት አጣርቶ አሽጎ ልክ ከአውሮፓና ከአሜሪካ በሚመጣ የዘይት ስታንዳርድ ማምረት የሚችል ነው። ተረፈ ምርቱ ደግሞ ከፍተኛ ፕሮቲን ያለው የመኖ ልማት እንዲሁም ለሳሙና ፋብሪካዎች በጥሬ ቃነት የሚቀርብ ፋቲ አሲድ ዲስሌት የሚያመርት ነው።
በፋብሪካው ግንባታ ማስጀመሪያ ስነ ስርዓት ላይ የክብር እንግዳ ሆነው የተገኙት የኦሮሚያ ምክትል ርዕሰ መስተዳድርና የኢኮኖሚ ክላስተር አስተባባሪ ወይዘሮ ጫልቱ ሳኒ ባለሀብቶች መሰል ፕሮጀክቶችን ሲያለሙ ማህበረሰቡን በአቀፍ አስተሳሰብ አብሮ ማደግን ማጎልበት እንደሚኖርባቸው መክረዋል።
ከአሁን በፊት በነበረው የኢንቨስትመንት አስተሳሰብ አንድ ኢንቨስተር ወደ ተሰጠው መሬት ሲመጣ የመጀመሪያ እርምጃው መሬቱ ላይ የነበረው ሰውም ሳይቀር ዛፉም ሳይቀር ምናልባትም ሌሎች ነገሮችን ካሉ ካላስወገደ መስራት አይችልም፣ ካላስወገደ ወደ ኢንቨስትመንት መሄድ አይችልም። ያሁኑ ግን ከእድገት ጋር ተያይዞ የመጣው አዲስ የብልጽግና አስተሳሰብ የነበረውን ይዞ አብሮ የማደግ ኢንክሉሲቭ የመሆንና በጣም ፕሮግረሲቭ በሆነ መንገድ ዊን ዊን በሆነ መንገድ ከተጓዝን የፕሮጀክቱም ሆነ የኢንቨስትመንቱ ዘላቂነት በጣም የተረጋገጠ ስለሚሆን እነ ሼክ መሐመድ አላሙዲን ይሄንን ተግባራዊ እንደምታደርጉ ምንም ጥርጥር የለኝም፣ ቃል ትገቡልናላችሁ ብዬ አስባለሁ።
የፋብሪካው ግንባታ በአንድ አመት ተኩል የሚጠናቀቅ ሲሆን ማምረት ሲጀምር የዋጋ ንረትን በመቆጣጠር ለአዲስ አበባና ለአካባቢዋ ነዋሪዎች የምግብ ዘይት በተመጣጣኝ ዋጋና በበቂ መጠን እንደሚያቀርብ ተነግሯል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማልን ለዘገባው እናመሰግናለን። አሁን በሚቀጥለው ዘገባ ወደ ደሴ ይሆናል የምናመራው። በግጭቶች ምክንያት ወደ ቤተሰቦቻቸው የሄዱ ተማሪዎች አስተማማኝ ሰላም ስላለ ተመልሰው ትምህርታቸውን እንዲቀጥሉ የወሎ ዩኒቨርሲቲ ጥሪ አስተላልፈዋል። ተማሪዎችን ጨምሮ የዩኒቨርሲቲው ማህበረሰብ ለግጭቶች መንስኤ የሆኑ ችግሮችን በዘላቂነት ለመፍታት ዝግጁነታቸውን አረጋግጠዋል። መስፍን አራጌ ከደሴ ቀጣዩን ዘገባ ልኳል።
ከቅርብ ጊዜያት ወዲህ ዩኒቨርሲቲዎች ግጭት ማዕከል የሆኑ ጉዳቶችን ሲያስተናግዱ ቆይተዋል። የሰላም አምባሳደር ተብለው በተሰየመው በወሎ ዩኒቨርሲቲም ሳይቀር ዩኒቨርሲቲው አልፎ አልፎ ቢሆንም ሰላሙን የሚያውኩ ስጋት የሚጭሩ የአንድ እናት ልጆችን በጥርጣሬ የሚያቃቅሩ ክስተቶች ሲያስተናግድ ቆይተዋል። የአንድ ቦታ ላይ መቆም አለበት ያሉት ተማሪዎች፣ የዩኒቨርሲቲው ምሁራን፣ የአካባቢው ማህበረሰብና የሃይማኖት አባቶች ከጠቅላይ ሚኒስትር ጽህፈት ቤት በመጡ ልኡካን እየተመሩ ውይይት አድርገዋል። አሳዛኙን ታሪክ ላለመድገምም ለመፈጸም ስምምነት ላይ ደርሰዋል። የአራተኛ አመት የህግ ተማሪው አብራር ሰይድ ዩኒቨርሲቲዎች የፖለቲከኞች የፖለቲካ ማስፈጸሚያ መሆናቸው ሰላማቸውን አደጋ ላይ ህልውናቸውን ጥያቄ ውስጥ ከቶታል ይላል።
በከፍተኛ ትምህርት ተቋማት ላይ የተስተዋለ ያለው ችግር አብዛኛውን ጊዜ የውጭ ፖለቲካው ግፊት ይመስለኛል። አለመረጋጋቱ እዚህ ግቢ ውስጥም ላለው ነገር መንስኤ ነው ብዬ ቆጥራለሁ። የሶስተኛ አካላቶች እጅ እንዳለበትም የሚያመላክቱ አንዳንድ ነገሮች ስለነበሩ ማለት ነው። እና ውጭ ያለው የፖለቲካ ትኩሳት ለዩኒቨርሲቲዎች እንደ ብጥብጥ መንስኤ ነው ብዬ አስባለሁ። እና የመንግስት ደግሞ ህግ የማስፈጸም አቅሙ ትንሽ የላላ መሆኑ
የሶስተኛ አመት የህግ ተማሪው ጫላ ዋዱማ ደግሞ ሁሉን በኩል አይን የሚያይ ሁሉን በኩል እቅፍ የሚደግፍ ሲል የደሴንና የአካባቢውን ነዋሪ ያመሰግናል። እንደሱ አባባል የዩኒቨርሲቲውን ረብሻ በማስተጋባት እሳት ላይ ቤንዚን የማይጨምር ህዝብ በመኖሩ ጉዳቱ ሳይከፋ በቁጥጥር ስር መዋል ተችሏል።
ሲጀመር ሌሎች አካባቢ ተሄደ ይሆን ጸብ ግቢ ላይ ሲፈጠር ውጭ ላይ እንደዛ ነው። ውስጥ ላይ የሚፈጥሩ ነገርና ውጭ ላይ ያለው አስተሳሰብ ሪሌሽን ያለው ወይ አንድ ስለሆነ የትም ቦታ ላይ ያስፈራል። ግን እዚህ እንደ ወሎ አካባቢ እኔ መቼም የሚያመሰግን የሚፈልጋቸው የወሎ ህብረተሰቦቹን በጣም ነው የሚያመሰግናቸው። ምክንያቱም ውጭ ላይ ምንም የለም መቼም እዚህ ውስጥ እንደፈለገ የፈለገን ነገር ቢፈጥር እንኳን በቃ እኛ ውጭ ላይ ስንወጣ ይሄ ኦሮሞ ነው ይሄ አማራ ነው ምናምን ብሎ የሚያላይን ሰው የለም።
ጥያቄው ብቅልም ከሚል ግጭት ጋር እስከ መቼ የሚለው ነው።
ግጭት በጣም ሁሉንም መሮታል። አብዛኛው ተማሪ 99% በሚባል መልኩ ከአንዳንድ በጥባጮችና የሌላ ሰው ተልእኮ ከሚያስፈጽሙ ተማሪዎችና ተላላኪዎች ውጭ አብዛኛው መማር የሚፈልግ ተምሮ ድሀ ቤተሰቡን መርዳት የሚፈልግ ሀገሩን መርዳት የሚፈልግ ትውልድናለሁ። ምክንያቱም ሀገራችን እኛ እንደምንፈልጋት ሁሉ እሷም ትፈልገናለችና ማለት ነው።
በሁለቱ ብሔረሰብ ተማሪዎች መካከል ከቅርብ ጊዜያት ወዲህ የሚስተዋለው ውጥረት መንስኤው ምን ይሆን? ከጠቅላይ ሚኒስትር ጽህፈት ቤት የመጣው ልዑክ ባልደረባ የሆኑትና የኢትዮጵያ ዱር እንስሳት ልማት ጥበቃ ባለስልጣን ምክትል ዋና ዳይሬክተር ሰለሞን መኮንን፣
የኦሮሞ ህዝብና የአማራ ህዝብ ለዘመናት አብሮ የቆየ ህብረተሰብ ነው፣ የተጋመደ ብሔረሰብ ነው። ስለዚህ ማንም የሚለየው አይደለም። ነገር ግን ጥቂት ጽንፈኛ የሆኑ ፖለቲከኞች፣ አክቲቪስቶች እንዲሁም ሚዲያው በሚያራግበው ሂደት በተለይ አሁን የተያያዝነውን ትክክለኛውና እውነተኛውን የፌዴራል ስርዓት ለመገንባት በምናደርገው እንቅስቃሴ ይህንን ለማደናቀፍ ጥረት የሚያደርጉ በሁለቱም ክልሎች ጽንፈኛ ፖለቲከኞች፣ ጽንፈኛ ሚዲያዎችና አክቲቪስቶች በሚፈጥሩት ችግር ለዚህ ደግሞ ዩኒቨርሲቲን ማዕከል አድርገው ነው የተንቀሳቀሱ ያሉት። ከተማሪዎችም ጋር ባደረግነው ውይይት በመካከላቸው ችግር እንደሌለ፣ ነገር ግን ጥቂት ተልእኮ የወሰዱ ተማሪዎች እንዳሉና ይህንን በመፍታት በተለይ ደግሞ የወሎ ዩኒቨርሲቲ ከዚህ በፊት እንደሚታወቀው የሰላም አምባሳደር ነው ይታወቃል እንደ ፌዴራልም። ስለዚህ ያንን ጥንካሬውን ይዞ አሁን የተፈጠሩ አንዳንድ ያለመረጋጋቶችን በመፍታት ወደ ነበረበት እንዲመለስ ከፍተኛ ጥረት እየተደረገ ነው ያለው። ስለዚህ ባደረግናቸው ውይይቶች መደምደሚያ ላይ የደረስነው እጅ ለእጅ ተያይዘን አሁን የተፈጠረ ያለውን ችግር በመፍታት የወሎ ዩኒቨርሲቲ ለሌሎችም ዩኒቨርሲቲዎች በምሳሌነት የሰላም አምባሳደርነቱን ቀጥሎ እንዲጓዝ ለማድረግ ጥረት ተደርጓል። በኦሮሚያና አማራ ተማሪዎች መካከል የነበረው ቅራኔ እንዲፈታ የሰላም ኮንፈረንስ፣ የእርቅ ኮንፈረንስ አካሂደናል። እንደኔ እምነት ከአሁን በኋላ ሁለቱም ብሔረሰብ ልጆች ብቻ ሳይሆን በዚህ ዩኒቨርሲቲ ያሉ ብሔር ብሔረሰቦች ልጆች አንድ ሆነው የተጀመረውን እውነተኛ የፌዴራል ስርዓት ግንባታ ከነሱ የሚጠበቀውን ኃላፊነት ይወጣሉ የሚል እምነት አለኝ።
ተደጋጋሚ ውይይቶች ከዚህ በፊት ቢደረጉም በቀልም የሚለውን ግጭት ማስቆም አልቻሉም። እናስ አሁን የተደረገው እርቅ ካለፈው በምን ይለያል?
ከዚህ በፊትም እርቆች ተካሂደዋል። ግን ደግሞ ሰፋፊ የሆኑ መድረኮች ተፈጥረው መግባባት ላይ ሳይደረሱ ነው እርቆቹ ሲካሄዱ የነበሩት። አንደኛ የኦሮሚያ ተማሪዎችንም ለብቻቸው የችግሩ መንስኤ ምን እንደሆነ፣ በተመሳሳይ መልኩ የአማራ ተማሪዎችንም ችግሩ እና የችግሩ መንስኤ ምን እንደሆነ በአንድ ላይ ደግሞ በሁሉም ጉዳዮች ከተማሪዎቹ ጋር ከተግባባን በኋላ እርቅ ለመፍጠር ችለናል። በተመሳሳይ መልኩ ከዩኒቨርሲቲው አመራር፣ ሰራተኛ፣ የከተማው ህብረተሰብ ተወካዮች ጋርም ውይይት በማድረግ የጋራ መግባባት ላይ ከተደረሰ ችግሮችም ከተለዩ በኋላ አሁን የተወሰኑ ይህንን ችግር የሚፈጥሩ ተማሪዎች በአሁኑ ወቅት ታውቀዋል። ስለዚህ በተቻለ መጠን በዩኒቨርሲቲው አመራር ማስጠንቀቂያ እንዲሰጣቸው ተደርጎ የመማር ማስተማር ሂደቱ እንዲቀጥል፣ ግን ደግሞ ችግር የሚፈጠር ከሆነ ከአሁን በኋላ ማን ችግር እንደሚፈጥር በቆይታችን ለይተናል። ስለዚህ ይሄ ከዚህ በፊት ሲደረጉ ከነበሩ እርቆች የተለየ ነው የሚል እምነት አለኝ።
በዩኒቨርሲቲው የተፈጠረው ግጭት በሰላም እንዲፈታ፣ ቅራኔ ውስጥ የነበሩ ተማሪዎች በእርቅ እንዲተቃቀፉ መደረጉን ተከትሎ ዩኒቨርሲቲው ግቢውን ለቀው ለወጡ ተማሪዎች ጥሪ አስተላልፏል። ዶክተር አባተ ጌታሁን የዩኒቨርሲቲው ፕሬዚዳንት፣
ወደ 1000 የሚሆን መምህራን አለ፣ 15000 ተማሪ ነው ያለ መደበኛ 15 ልጅ ይዘው በግልም ሊመክሩ፣ አስተዳደር ሰራተኞችም ሊያግዙ፣ የስነ ልቦና መምህራንም ሊመክሩ የመጡትን ለብቻ ፕሮግራም ቱቶሪያል አዘጋጅተን በየትምህርት ፕሮግራሙ ተከታታይ ኮርስ በመስጠት ለብቻቸው ፈተና ለብቻቸው ምዘና እናደርጋለን እና ወደ ሰከንድ ሴሚስተር ክፍተት አለችን ረፍት ላይ ይችን ረፍቷን ተጠቅመን የዛኛው ሳምንት እንጀምርላቸዋለን ብለን ነው ያሰብነው።
ነው። በስጋት የለቀቁ ተማሪዎች ያው የጸጥታው ሁኔታ አስተማማኝ አይደለም በሚል ነውና አሁን ሲመጡ አስተማማኝ ሰላም እንዳለ ማሳያችሁ ምንድነው?
ወሎ የምታየው ነገር ነው። አካባቢው ህብረተሰብ ዙሪያውን ይጠብቃል፣ የጸጥታ አካሉን ይጠብቃል። ደቡብ ወሎ ያለው የጸጥታ ደሴ ከተማ ያለው ወሎ ዩኒቨርሲቲ የሰላም የፍቅር ዩኒቨርሲቲ ነው። ምክንያቱም የወሎ ህዝብ ውስጥ ነው የተፈጠረው። ወሎ ላይ ይቻቻላል እንጂ መግደል መገዳደል የሚል ነገር ሰላማዊ ሰልፎች በርካታ ጊዜ ተደርገዋል። ወሎ ምድር ላይ ንብረት አይወድም፣ ግጭት አይፈጥርም። ስለዚህ አካባቢው ማህበረሰብ በጣም ተቆጭቷል። በባዶ እግር መጥተው አባቶች ለመኑ፣ ተንበርክከው እናቶች ከስድስት ሰዓት እስከ ዘጠኝ ሰዓት እያለቀሱ ለመኑ። ስለዚህ ሰላሙ አስተማማኝ ነው።
የወትሮ አብሮነታችን ታድሶ እንደ ወትሮ ወደፊት እንራመዳለን የሚል ቃል ኪዳን የገቡት ተማሪዎችም ለጓደኞቻቸው መልእክት አላቸው።
ከኦሮሚያ መጥቶ አማራ ውስጥ ያሉ ተማሪዎችም ከአማራ ወጥቶ ኦሮሚያ ውስጥ ያሉ ተማሪዎችም ወደ ራሳቸው ዩኒቨርሲቲ ተመልሶ እንደሚማሩ ማስተላለፍ ይፈልጋሉ። በረቶኒ ከሚዩ ከኔ ናኖ አማራ ከሳ ባህኒ ገራ ኦሮሚያ ትገለኒ ጭሳ ጅራን ሁጂ ተኮማሌ ሁጂ ደበኒ ጭሳ ረካቻ ጅራን ከአማራስ አከስማ ደግሞ ከኦሮሚያ ከሳ ባህኒ ናኖ ከነገለኒ ሎለ ገራ ካሳ ዋን ጤፍ ሚንስኤ ተአ ጅራን ገራ ኢዶሳኒ ደበኒ አከበረታን ዳምስ ደበርሶች በርባድ።
የኦሮሚያ ተማሪዎች ከዚህ ዩኒቨርሲቲ የተወሰኑ ተማሪዎች ሄደዋል። እነሱ አስተማማኝ ውስጥና ተሰጥቷቸው እዚህ እንዲመጡ ፈልጋለሁ። በጣም ደስ ይለናል መጥተው ቢማሩ አብረን ብንማር ማለት ነው። ምክንያቱም ከአካዳሚኮች ከእነሱ የምንቀስመው ልምድም አለና ማለት ነው። በተመሳሳይ መልኩ በብዙ ሺህ የሚቆጠሩ የአማራ ተማሪዎች ከመማር ማስተማር ተስተጓጉለው ከቤተሰቦቻቸው ጋር ተቀላቅለው ይገኛሉ። እነዚህም ተማሪዎች ኦሮሚያ ክልል የሚገኘው መንግስትም ሆነ የፌዴራል መንግስቱ በሚያስተዳድረው ዩኒቨርሲቲዎች ላይ አስተማማኝ ዋስትና ሰጥቷቸው እዚያ የሚማሩበት ሁኔታ ሊመቻችላቸው ይገባል። ምክንያቱም የእኛ ዩኒቨርሲቲ ሰላም ሊረጋግጥ የሚችለው ሌላም ያሉት ዩኒቨርሲቲዎች በኃላፊነት አመራሩም የአካባቢው ማህበረሰብም የጸጥታ አካሉም ጋራንቲ ሰጥቶ እነዚያን ተማሪዎች ሲያስተምራቸው ነውና ማለት ነው።
በአማራና ኦሮሚያ ክልል በሚገኙ 22 ዩኒቨርሲቲዎች ተመሳሳይ የእርቅና የውይይት መድረኮች መዘጋጀታቸውን ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው እናመሰግናለን። ዘገባዎቻችን ይቀጥላሉ። በድሬዳዋ ዩኒቨርሲቲ የአንድ ተማሪ ሕይወት ማለፉን ተከትሎ ባምቦ ዩኒቨርሲቲም በተማሪዎችና በጸጥታ ኃይሎች መካከል በተፈጠረ ግጭት 10 ተማሪዎችና 3 የጸጥታ አካላት መቁሰላቸውን የዩኒቨርሲቲው ሪፈራል ሆስፒታል አስታውቋል። የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር አለመረጋጋት ተፈጥሮባቸው ከነበሩ 22 ዩኒቨርሲቲዎች ውስጥ ከሰባቱ ውጪ ሌሎቹ ተረጋግተዋል ብሏል። የቀሩትም ተረጋግተው ወደ ቀድሞ የመማር ማስተማር ሂደት እንዲመለሱ የህብረተሰቡን ትብብር ጠይቋል። ናኮር መልካ ዝርዝሩን ይዟል።
የድሬዳዋ ዩኒቨርሲቲ የፋይናንስና ባንኪንግ ትምህርት ክፍል የሶስተኛ ዓመት ተማሪ የነበረው ይሁን አለማየሁ ከትናንት በስቲያ ቅዳሜ ከቀኑ 6 ሰዓት አካባቢ በቅጥር ግቢ ውስጥ አስከሬኑ መገኘቱን ዩኒቨርሲቲው አስታውቋል። ተማሪ ይሁን የሞተበትን ሁኔታ የሚገልጽ ማስረጃ ከፖሊስም ሆነ ከዩኒቨርሲቲው እስካሁን አልተገኘም። የድሬዳዋው የድል ጮራ ሆስፒታል ባልደረባ የሆኑ ስማቸው እንዲጠቀስ ያልፈለጉ አንድ የሕክምና ባለሙያ ግን ተማሪው ከከፍታ ወድቆ መሞቱን የሚያሳይ ጉዳት ግንባሩ አካባቢ እንደነበር እዛው ላለው ሪፖርተራችን አዲስ ቸኮል መግለጻቸውን ትናንት ዘግበናል። የይሁን አለማየሁ አስከሬን ወደ ቤተሰብ ተሸኝቶ ዛሬ በምዕራብ ወለጋ ጉሊሶ ከተማ ስርዓተ ቀብሩ መፈጸሙ ተነግሮኛል። ወላጆቹን ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። በሌላ በኩል በአምቦ ዩኒቨርሲቲ አዋሮ ግቢ ዛሬ በተማሪዎችና ጸጥታ አካላት መካከል በተፈጠረ ግጭት ቁጥራቸው ቢያንስ 10 የሚሆኑ ተማሪዎች ቆስለዋል።
ግቢው አለመረጋገጡ ከተነሰረ እና በዚህም ተከትሎ የጸጥታ አካላት እና ይህን ቁጥጥር ለማድረግም መጥተው ነበረ እና በዚህ መሀል በተነሳው አለመረጋጋት የጸጥታ ኃይሎች ወደ ሎን የሚወት እርምጃ በመሰሉ ነበሩ እና ይህን ተከትሎ ብዙ ተማሪዎች ግቢ ለቀው ወጥተው ነበረ። በወቅቱ እኛ አልሰማንም ነበረ እና ተኝተን ነበረ፣ ጠዋት ዶርም ነበር እና ድምፅ ጥረት የሚሰማበት ሰዓት ወጥተን ለማየት ሞከር፣ ተመልሰን ግቢ ለመውጣት ሞከር፣ ብዙ የጸጥታ አካላት ዶርም አካባቢ ከበው ነበር። ይህንም ተመልክተን ለመውጣት ሞከር ስላልቻልን መጀመር ፎቅ የተወሰኑ ተማሪዎች ለመዘብ ሞክረን ነበር እና በዚህም የተነሳ አሁን እግሬ ላይ አለመሄድ።
ዛሬ ረፋድ ላይ የዩኒቨርሲቲው ተማሪዎች የሆኑ 10 ታካሚዎችና 3 የጸጥታ ጥበቃ አባላት ቆስለው መቀበላቸውንና ከ3 ተማሪዎች በቀር ሌሎቹ ታክመው መመለሳቸውን የዩኒቨርሲቲው ሪፈራል ሆስፒታል የሕክምና ክፍል ኃላፊ ዶክተር ጎንፋ ሞቲ ገልጸውልኛል። ይህ በእንዲህ እንዳለ ሁከትና አለመረጋጋት ከነበረባቸው 22 ዩኒቨርሲቲዎች የፌዴራል ፖሊስ ጥበቃ ማድረግ ከጀመረ ወዲህ 15ቱ ወደ መረጋጋት ከጉዳታቸው ተመልሰው የመማር ማስተማር ሂደቱን ማስቀጠላቸውን የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር ኮሙኒኬሽን ዳይሬክተር አቶ ደቻሳ ጉርሙ ገልጸዋል። ሌሎቹንም ወደሚፈለገው የተረጋጋና ሰላማዊ የትምህርት ሂደት ለመመለስ ለጥፋት የተሰማሩ አካላትን አጋልጦ መስጠት ያስፈልጋል ብለዋል አቶ ደቻሳ። ዩኒቨርሲቲዎቹ እንዲረጋጉ የሚገኙባቸው ከተሞች ማህበረሰቦች ጥረት ማድረግ እንዲቀጥሉም አቶ ደቻሳ ጥሪ አቅርበዋል።
ዩኒቨርሲቲዎች አሁን በጣም ማስተዋል ያለባቸው የዩኒቨርሲቲ ማህበረሰብ ዳለ ማለት መምህራንም የሚገባቸውን ያህል ልጆቻቸውን ሄዱ መክረው ለምንድን ነው እኛ የሰላም እጦት ታርጌት ሆነን እንዲሰራበት የሚለውን ነገር በደንብ እነሱ አስበውበት ከሰሩ የማይመልሱት ነገር የለም፣ የማይፈቱት ችግር የለም። ምክንያቱም በእጃቸው ነው ያለው፣ መሀላቸው ነው ያለው። ነገሮቹ ሳይበላሹ እንደዚህ ነገር ሳይሆኑ ምልክቶች ሲታዩ መተባበር መቻላለን። በጸጥታ ኃይሎች ብቻ ሳይሆን በተለይ ተማሪዎቹ ስለሚያውቁ ስለሚታወቁ ብዙ ችግር የሚፈጥሩ ልጆችን ያውቃሉ። እንደገና ደግሞ ከግሩፕ አስተሳሰብ ወጥተን ሰው ባጠፋው ልክ መጠየቅ መቻል አለበት። የኛ ልጅ ስለሆነ ነው፣ የዚህ አካባቢ ልጅ ስለሆነ፣ ብሄር ልጅ ስለሆነ ነው የሚለውትን ነገሮች ካልተውንና በተፈጠረው ችግር ልክ ብቻ ሳናሰፋው ከሆነ መቀጠል ያለበት መውጣት ያለበት ሰው ወጥቶ ከመሀላችን ዛላይ ነው መጣት ያለበት። ዘላቂ መፍትሄ መሆን የሚችለው የአካባቢ ህብረት ሰው ለምንድን ነው እኛ ከተማ ለምንድን ይሄ የሆነው የሚለውን ነገር በደንብ አሟቸው ገብቷቸው አስቦ የሚችሉትን ያህል ማለት ነው ለመልካም ውጤቱ መትጋት ነው።
በሌላ በኩል ደግሞ የወለጋ ዩኒቨርሲቲ ተማሪዎች እስከ ነገ በስቲያ ረቡዕ ወደ ትምህርት ገበታቸው የማይመለሱ ከሆነ ክሊራንስ በመሙላትና የዩኒቨርሲቲውን ንብረት በማስረከብ ለቀው እንዲወጡ ዛሬ መወሰኑን ዩኒቨርሲቲው በማህበራዊ ድረገጹ ላይ አስፍሯል። የደምቢዶሎ ዩኒቨርሲቲም እስከ ነገ ጠዋት ተመሳሳይ ውሳኔ ሊያሳልፍ እንደሚችል የዩኒቨርሲቲው ፕሬዚዳንት ዶክተር ለታ ተስፋዬ በስልክ ነግረውኛል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮርን እናመሰግናለን። የሰኞ ምሽት ፕሮግራማችን ይቀጥላል። አድማጮች በ19 በ25 እና በ31 ሜትር ባንድ አጭር ሞገድ በናይል ሳት እንዲሁም አህዱ ሬዲዮ 94.3 ኤፍኤም ላይ ታገኙናላችሁ። እስከ 4 ሰዓት ድረስ ከእናንተ ጋር ነን። አብራችሁ እንድታመሹ በአክብሮት እንጋብዛለን። በድጋሚ በነገራችን ላይ የፈረንጆች 2019ን ሸኝተን 2020ን በጣም የሚገርም ነው 20 ደረሰ ረቡዕ እንቀበላለን። ለምታከብሩት ሁሉ አመቱ የሰላም፣ የደስታ፣ የመተሳሰብ፣ የፍቅር እንዲሆንላችሁ እንመኛለን። ጊዜ ባገኘን የአዲስ አመት ዜማ በጋበዝናችሁ እንወድ ነበር። ፕሮዲውሰሯ ብርሃን ጊዜያችን ተጣቧልና ባይሆን ለመሰናበቻ አድርጊው እያለችኝ ነው። ተቀብያለሁ። ዝግጅታችን ይቀጥላል። ወደ ቀጣዩ ዘገባ እናልፋለን። የሀገሪቱ የመከላከያ ሰራዊት በብልጽግና ፓርቲ የፖለቲካ ፕሮግራም ላይ እንዲወያይ ተገዷል የሚለው መረጃ ፈጽሞ ከእውነት የራቀ ነው ሲሉ አንድ ከፍተኛ የመከላከያ ሰራዊት መኮንን አስተባብለዋል። ጀነራል መኮንኑ ኢትዮጵያ በአሁኑ ወቅት ሙያዊና ከፖለቲካ ገለልተኛ የሆነ የመከላከያ ሰራዊት በመገንባት ላይ መሆኗንም ገልጸዋል። መለስካቸው አመሃ ዝርዝሩን ይዞ ቀርበዋል።
የኢትዮጵያ ስትራቴጂያዊ ጉዳዮች ተቋም አዘጋጅቶት በነበረ ህዝባዊ የውይይት መድረክ በደህንነት ዘርፉ እየተከናወኑ ናቸው የተባሉ ለውጦች ወይንም ሊደረጉ ይገባቸዋል የተባሉ ለውጦች ተወስተዋል። የሀገሪቱ የመከላከያ ሰራዊት ፖለቲካዊ ገለልተኝነትን በተመለከተም ከመድረኩ ተሳታፊዎች ጥያቄዎችና አስተያየቶች ተሰንዝረዋል። በአሁኑ ወቅትም ቢሆን የሰራዊቱ ገለልተኝነት የተረጋጋ አይደለም የሚሉና እንዲያውም በአዲሱ ፓርቲ ማለትም በብልጽግና ፓርቲ ፖለቲካ ፕሮግራም ላይ ሰራዊቱ በግድ እንዲወያይ ተደርጓል የሚል መረጃ እንዳለ ተገልጿል። በመከላከያ ሰራዊት የጥናት ማዕከል ዋና ዳይሬክተር ብርጋዴር ጀነራል ተሾመ ገመቹ ግን ይህን መረጃ በጽኑ አስተባብለዋል።
የብልጽግና ፓርቲ ፕሮግራም ለመወያየት ሰራዊቱ ተገደዋል የሚለው ነገር በፍጹም ከእውነት የራቀ አሁን ያለው ሰራዊት ይሄን እንቀበል አድርጎ መውሰድ ትክክል ስላልሆነ ይሄ ነገር ከእውነት የራቀ ነው። ክሮስ ቼክም ማድረግ ይቻላል። ስለዚህ እንደ ኢንፎርሜሽን ስህተት እንዲያዝ ለቤቱ ለማቅረብ ነው የምፈልገው።
ጀነራል ተሾመ አክለውም በኢትዮጵያ ዛሬ ባለው አስተዳደራዊ ስርዓት ምክንያት ሰራዊቱ ገጥሞታል ስለሚባለው ችግርም አንስተዋል። የፌዴራል ስርዓቱ ማንነትንና ቋንቋን መሰረት ያደረገ በመሆኑ የየክልሉ ገዢ የሆኑ ፓርቲዎች የየክልሉን ችግሮች ለነሱ በሚጠቅም መንገድ ለመፍታት እርምጃ ሲወስዱ ሰራዊቱ ሊከፋፈል ወይንም ሊፈረካከስ ይችላል የሚለው ፍርሃትም የሚሆን አይደለም ሲሉ ይከራከራሉ።
ከዚህ በላይ የከፋ ሁኔታ በነበረበት ምናልባት ምቺ ሀገር ትፈርሳለች ተብሎ ስጋት በነበረበት ሁኔታ መንግስት እንኳን ሳይኖር ለተወሰነ ጊዜ አገር ተሸክሞ ያሻገረ ጠንካራ ህዝባዊ ሰራዊት ነው ያለን። ጉድለቶች ይኖራሉ በየጊዜው። እሱን ለማሻሻል ነው ሪፎርም እያደረግን ያለ ነው። አሁን ባለበት ሁኔታ ሁሉም ነገር የሚጀምረው መከላከያ ኢዝ ኤ ክሪቲካል ናሽናል አሴት ከሚል ነው የሚጀምረው። ስለሆነም ይህንን ብሔራዊ ሀብት ይህንን ብሔራዊ አቅም ሁለት የአቅም ግንባታዎች ላይ ትኩረት አድርገን መገንባት አስፈላጊ መሆኑ ታምኖበት የማድረግ አቅሙ ይገነባል። አንዱ ሃርድ ፓወሩ ላይ ነው። እሱ እንግዲህ ከምናደርገው ጫማ ተነስቶ እስከምንታጠቃቸው ትላልቅ መሳሪያዎች ድረስ ተደርጎ ክላሲፋይ ሊደረግ ይችላል።
የማይታየው ክህሎት ወይንም ችሎታ ያሉት ደግሞ ከአስተሳሰብ ጋር የተያያዘውን የሰራዊቱን ብቃት ማጎልበት እንደሆነ ብርጋዴር ጀነራሉ አስገንዝበዋል።
ይህ ሰራዊት በምን አስተሳሰብ ነው መገንባት ያለበት? ከፓርቲ ውጭ በሆነ ነገር ግን በብሔራዊ እሳቤ፣ በሀገራዊ እሳቤ፣ በተለያዩ ዘመኑ የሚጠይቀውን ንድፈ ሀሳብ በመታጠቅ ይሄ እንግዲህ ቅድም እንዳልኩት በተለያዩ ስልጠናዎች፣ በተለያዩ ኮሌጆች፣ በተለያዩ አዳዲስ ካሪክለሞች ሰራዊቱን ወደዛ የማድራት ስራዎች ይሰራሉና ሁሉም እዛ ላይ የሚሰሩ በዚህ ኢንቪዚብል የአቅም ግንባታ ላይ የሚሰሩ ጉዳዮች ሰራዊቱ የፓርቲዎች ጭራ ሳይሆን ፓርቲዎች ሲሰሙ የድላ ቅብብሎች መሆኑን ውትድርና የሚገነዘብ እንደገናም ደግሞ እቺ ሀገር ፓርቲዎች በፈረሱ ቁጥር ሰራዊት እየገነባች ሰራዊት እያፈረሰች መሄድ እንደሌለባትና በኢትዮጵያ ታሪክ ይሄ መብቃት እንዳለበት የሚረዳ አመራር ነው ያለን። ይሄን የሚረዳ ሰራዊት ነው ያለን። በመሆኑም ምክንያት መፍረስ ብሎ ነገር የለም፣ መፈረካከስ ብሎ ነገር የለም። ጠንክረን ነው የምንቀጥለው። ኢትዮጵያን የድርሻችንን በመወጣት እናሻግራታለን።
በመከላከያ ሚኒስቴር የጥናት ማዕከል ዋና ዳይሬክተር በተያዘው የለውጥ ሂደት መከላከያም የራሱን ለውጥ ማካሄድ እንዳለበትና ግዴታም እንደሆነ አመልክተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። አሁን ደግሞ የስፖርት ፕሮግራም ይሆናል። መደበኛ የስፖርት ፕሮግራም የሰኞ መደበኛ ማለቴ ነው። ግርማቸው ከበደ።
ሰላም፣ እንደምናመሻቸው የስፖርት ወዳጆች። በዛሬው የስፖርት ዝግጅት ነጻነት ጉደታና ጥላውን ኃይሌ ነገ በጣሊያን የሚሮጡ መሆኑ፣ የኢትዮጵያ ፕሪምየር ሊግ አምስተኛ ሳምንት ጨዋታዎች፣ ብራዚል በእግር ኳስ ተጫዋቾች የጸረ አበረታች ቅመሞች ህጎችን በመተላለፍ ቀዳሚ መሆኗ፣ የሊቨርፑል ስኬታማ ዓመትና የዓመቱ ከፍተኛ ጎል አስቆጣሪ አነጋጋሪ መሆን ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁ ኢትዮጵያውያኑ። ነጻነት ጉደታና ጥላውን ኃይሌ ረሻዎቹ የጎዳና ላይ የሩጫ ውድድሮች ነገ ሲደረጉ ነጻነት ጉደታ ክብረ ወሰን ለመያዝ ትሮጣለች። በዓለም አትሌቲክስ የነሐስ ደረጃ በተሰጠውና በጣሊያኗ ቦልዛኖ ከተማ በሚደረገው የቦ ክላሲክ የአምስት ኪሎ ሜትር የጎዳና ላይ የሩጫ ውድድር ነጻነት የምታሸንፍ ከሆነ የውድድሩ ሶስተኛ ድሏ ይሆናል። ነጻነት የቦልዛኖን ውድድር ባለፈው ዓመትና ከአራት ዓመታት በፊት አሸንፋለች። ባለፈው ዓመት የተካሄደውን ውድድር በ15 ደቂቃ 46 ሰከንድ በመጨረስ ከቦ ክላሲክ ፈጣን ሰዓቶች አንዱን አስመዝግባለች። ነጻነት የዓለም ግማሽ ማራቶን ያለ ወንድ አትሌት አሯሯጭ ክብረ ወሰን ባለቤት ናት። ነጻነት በነገው የቦ ክላሲክ የ5 ኪሎ ሜትር የጎዳና ላይ ውድድር ከዓለም አትሌቲክስ ሻምፒዮና የ5000 ሜትር የብር ሜዳሊያ አሸናፊዋ ማርጋሬት ቼሊሞ ከፍተኛ ፉክክር ይጠብቃታል። የዓለም ከ20 ዓመት በታች አገር አቋራጭ ውድድር የብር ሜዳሊያ አሸናፊዋ አለሚቱ በቀለም ሌላኛዋ ተፎካካሪ ናት። በወንዶች በ2019 5000 ሜትር ፈጣን ሰዓት ባለቤቱ ጥላሁን ኃይሌ ውድድሩን እንደሚያሸንፍ ግምት ተሰጥቷል። ጥላሁን ሆኖ መጨረሱ ይታወሳል። በ10000 ሜትር የጣሊያንን ብሔራዊ ክብረ ወሰን ያዘው ዮሐንስ ክሪፓ ተፎካካሪው እንደሚሆን ይጠበቃል። በኢትዮጵያ ፕሪሚየር ሊግ አምስተኛ ሳምንት ጨዋታዎች ተጠባቂው የሰበታ ከተማና ፋሲል ከነማ ግጥሚያ በድራማዊ ትዕይንቶች ታጅቦ ግማሽ ደርዘን ጎሎች ተቆጥረውበት በአቻ ውጤት ተጠናቋል። በአዲስ አበባ ስታዲየም በተደረገው የሁለቱ ቡድኖች ጨዋታ ፍጹም ገብረ ማርያም በ10ኛው ደቂቃ ሰበታን ቀዳሚ አድርጓል። ሆኖም ፋሲል ከነማ ኦሴማውሊ፣ ሽመክት ጉግሳና ሙጂብ ቃሲም ከረፍት መልስ በ15 ደቂቃዎች ውስጥ ባስቆጠሯቸው ጎሎች 3-1 መምራት ችሎ ነበር። የጨዋታው መደበኛ ክፍለ ጊዜ ተጠናቆ በጭማሪ ሰዓት የዳኛ የጨዋታ ማብቂያ ፊሽካ ድምጽ በሚጠበቅባቸው ደቂቃዎች ግን ፍጹም ገብረ ማርያም እና አስቻለው ግርማ ከመረብ ላይ ያሳረፏቸው ኳሶች ሰበታን ነጥብ እንዲጋራ አስችለውታል። በሌሎች ጨዋታዎች ሱል ሽረና አዳማ ከተማ 1-1፣ ሀዲያው ሳአናና ባህር ዳር ከተማ 2-2፣ እንዲሁም ድሬዳዋ ከተማና ኢትዮጵያ ቡና ባዶ ለባዶ አቻ ተለያይተዋል። ጅማ አባ ጅፋር ቅዱስ ጊዮርጊስን 2-1፣ ወልቂጤ ከተማ ወላይታ ድቻን ከሜዳው ውጪ 1-1፣ ሲዳማ ቡና ሐዋሳ ከተማን 3-1 አሸንፈዋል። ሻምፒዮኑ መቀሌ 70 እንደርታ ደግሞ ወልዋሎ አዲግራት ዩኒቨርሲቲን 1-0 አሸንፈዋል። ሊጉን ወልዋሎ በ10 ነጥብ ሲመራ መቀሌ በጎል ልዩነት ብቻ ተበልጦ ሁለተኛ ነው። ነገ በሚጠናቀቀው የግሪጎሪያውያን የ2019 ዓመተ ምህረት የሊቨርፑልን ያህል የተሳካለት ቡድን ያለ አይመስልም። የእንግሊዙ ክለብ በአመቱ በሊግ ጨዋታዎች ማግኘት ከሚገባው 111 ነጥብ 98ቱን ሰብስቧል። ይሄም በየጨዋታው በአማካይ 2.65 ነጥቦችን እንዲሰበስብ አስችሎታል። ቀዮቹ 31 ጨዋታዎችን ሲያሸንፉ በአምስቱ አቻ ተለያይተው በአንዱ ብቻ ተረትተዋል። በ2019 ዓመተ ምህረት የእንግሊዝ ፕሪሚየር ሊግ ዋንጫን በሁለት ነጥብ ብቻ ቢያጡም ቀዮቹ የአውሮፓ ቻምፒዮንስ ሊግን ግን ማሸነፍ ችለዋል። የአውሮፓ አሸናፊዎች አሸናፊ ዋንጫንም ከፍ አድርገዋል። የዓለም የክለቦች ዋንጫንም ከላይ ደርበዋል። አሁን ደግሞ የእንግሊዝ ፕሪሚየር ሊግ ዋንጫን ከሶስት አስርተ ዓመታት በኋላ ለማንሳት ተቃርበዋል። ሊጉን አንድ ተስተካካይ ጨዋታ እየቀራቸው በ13 ነጥብ ልዩነት እየመሩ ነው። አሰልጣኙ የርገን ክሎፕ ግን በአመቱ ስኬት ቢያስመዘግቡም ስለ ወደፊቱ ለመናገር ግን ጥንቃቄን መርጠዋል። 2019 ዓ.ም ምርጥ ነበር። ሆኖም መቁጠር ያለብን ዓመትን ሳይሆን የውድድር ዘመንን ነው። ያለንበት የ2019-20 የውድድር ዘመን ደግሞ ገና አጋማሽ ላይ ነው። በሊጉ 19 ጨዋታዎች ይቀሩናል። በዚህ ጊዜ ስላለን ነጥብ ማን ይጨነቃል? ለወደፊቱ ግን መሰረት ጥለናል ብለዋል ጀርመናዊው አሰልጣኝ ለጋዜጠኞች በሰጡት አስተያየት። ለውጭ ሀገራት ሊጎች በርካታ የእግር ኳስ ተጫዋቾችን በመላክ ቀዳሚ የሆነችው ብራዚል የጸረ አበረታች ቅመሞች ሕጎችን በመተላለፍ በሚደርስ ቅጣትም መሪ ሆናለች። እንደ ዓለም አቀፉ የስፖርት ጥናት ተቋም ከሆነ በ31 የአውሮፓ ሀገራት ሊጎች ብቻ 466 ብራዚላውያን ተጫዋቾች ይገኛሉ። በዓለም የጸረ አበረታች ቅመሞች ድርጅት ወይም ዋዳ ከሁለት ዓመት በፊት በተወሰደ ናሙና ላይ ተመስርቶ የተሰራ ጥናት ይፋ ሲሆን ብራዚልን ሕጎችን በመተላለፍ ቀዳሚ አድርጓታል። ከእግር ኳስ ጋር የተያያዙ 78 የጸረ አበረታች ቅመሞች ሕጎችን መተላለፍ ጥፋቶች 19ኙ በብራዚላውያን ተጫዋቾች የተፈጸሙ ናቸው ብሏል ዋዳ ባወጣው ሪፖርት። ጣሊያን በስድስት ጥፋት ሁለተኛ ስትሆን አርጀንቲና በአምስት፣ ፈረንሳይ፣ ስዊትዘርላንድ እና ዩናይትድ ኪንግደም ደግሞ በአራት ጥፋቶች በዋዳ ዝርዝር ውስጥ ገብተዋል። ሆኖም በእግር ኳስ የጸረ አበረታች ቅመሞች ሕጎችን ተላልፈው የሚገኙ ተጫዋቾች ቁጥር አነስተኛ ነው። ለምርመራ ከተሰበሰቡ የ37 ሺህ ተጫዋቾች ናሙናዎች መካከል የጸረ አበረታች ቅመሞች ሕጎችን ተላልፈው የተገኙት 0.2 ከመቶ ብቻ ናቸው። በመጨረሻም በግሪጎሪያውያኑ አቆጣጠር 2019 ዓ.ም ሲጠናቀቅ በአመቱ በርካታ ጎሎችን ያስቆጠረው ተጫዋች ሞሮካዊ ሆኗል። የሞሮኮው አብድረዛቅ አህምድላህ በሳውዲ አረቢያው ፕሮ ሊግ ለአልናስር ይጫወታል። ባለፈው ቅዳሜ ቡድኑ ከአልፌሂያ ጋር በነበረው ግጥሚያ ሶስት ጎሎችን አስቆጥሮ በአመቱ በሁሉም ውድድሮች ያስቆጠራቸውን ጎሎች ብዛት 57 አድርሷል። ይህ ደግሞ የዓለም ምርጡ ተጫዋች ሊዮኔል ሜሲና የባየርን ሚኒክ አጥቂ ሮበርት ሌቫንዶቭስኪ ካስቆጠሩት ጎሎች በላይ ነው። የባርሴሎናው ሜሲ በ2019 50 ጎሎችን ሲያስቆጥር ሌቫንዶቭስኪ ደግሞ 54 ጎሎችን አስቆጥሯል። ሐምደላህ በትዊተር ገጹ ባሰፈረው አስተያየት አመቱን ከፍተኛ ጎል አስቆጣሪ ሆኖ መጨረሱ እንዳስደሰተው ገልጾ ቡድኑን፣ የቡድን ጓደኞቹንና ደጋፊዎቹን አመስግኗል። የዛሬ የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሁንላችሁ።
እናመሰግናለን ግርማቸው። ላንተም እንደዚሁ መልካም ምሽት። የተከበራችሁ አድማጮቻችን፣ ከአሜሪካ ድምጽ ራዲዮ ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም የዛሬው እዚህ ላይ ያበቃል። የምሽቱ ዋና አዘጋጅ ሶሎሞን አባተ፣ አቀናባሪያችን ብርሃን ኃይሉ፣ አስተናጋጃችሁ ቆንጂት ታዬ ነበርኩኝ። ነገ በሶስት ሰዓት እስከምንገናኝ በዚህ የኢግልስ ባንድ የአዲስ ዓመት ዜማ ይሆናል የምንሰናበታችሁ። እስከ ትግርኛ ፕሮግራም ድረስ ይወስደናል። በእኛ በኩል በሰላም ደሩ።